ግራና ቀኝ ያሉት ዝግቦች ባሻገር ያለውን ሁኔታ ለብዙዎች በሚረዳ መልኩ ወደፊትም በሚያስቸግሩ አቅጣጫዎች ላይ ተለቅ ያለ ግንዛቤ እንዲፈጠር በዚህ ሰዓት የሚከታተሉን አድማጮች እርስ በርሳቸው እንዲወያዩበት ወደፊት የሚያራምዱና የተሻለ ሁኔታ የሚፈጥሩ መላዎች ላይ የየበኩላችን አስተያየት እንድሰጡ የጋበዝናችሁና ይህን የግጭቱን መጠናቀቅ ተከትሎ አንዳንዶች አዲስ የታሪክ ምዕራፍ በኢትዮጵያ ተጀመረ ሲሉ ይጽፋሉ፣ ይናገራሉ፣ ከፍ ያለ ተስፋ ያሳድሩ ይመስላል። ቀደም ብለን ባነሳነው የህወሓት መሪዎች ባቀረቧቸው አስተያየቶች ደግሞ እንዲያውም በአንደኛው ምልልስ ላይ የተራዘመ ውጊያ የማዳከም እቅድ መያዛቸውን ነው እየተናገሩ ያሉ አቶ ጌታቸው ረዳ ሰጡ ከተባለው አስተያየት ይልቁን ደግሞ ሰሜኑ ኢትዮጵያ በነውጥ ውስጥ እንዲቆይ ሀሳብ መኖሩን አሁንም ያን ለማድረግ አቅም እንዳላቸው ነው ለዚያ ያለው። ከዚህ አንጻር በእርግጥ ይሄ ኢትዮጵያውያን ባለፉት ሁለት ዓመታት ውስጥ እንዳየነው ዘውግ ለይቶ በተነጣጠረ ጥቃት እጅግ በከፋ ግጭት ውስጥ ኢላማ የሚሆኑ ሰዎች የሌሉባት ወደ ሰላምና መረጋጋት የምትመጣ የህዝቦቿን ህይወት ለማሻሻል የሚደረጉ ጥረቶች የዲሞክራሲ መንገድ የሚጀመርበት በዚያ መንገድ የሚዘለቅበት አዲስ ምዕራፍ ነው ብላችሁ ታምናላችሁ ወይስ በህወሓት መሪዎች እንደተገለጸው ወደ ባሰ ትርምስ ውስጥ የምትገባ አገር ትሆን?
በኔ በኩል ሁልጊዜም የማምንበት ፈተና መከራ በሰው ህይወት ውስጥ በአገር ህይወት ውስጥ ያለ ነገር ይመጣል። ችግር ለምን ተፈጠረ አይባልም፣ በልዩ ልዩ ጊዜ ይከሰታል እና ችግር ይዞት የሚመጣ አይደለም ማለት የበለጠ ብልህ ያደርገናል፣ ጥፋታችንን ዞር ብለን እንድናይ ያደርገናል፣ የወደፊት እድላችንን በተሻለ መንገድ እንድናየው እንድንቀይሰው መንገድ ይከፍትልናል። እና አሁን በኢትዮጵያ ውስጥ ያለው ሁኔታ በእውነት ከጥፋቱ ከጦርነቱ ጥፋት ባሻገር ብዙ ሰዎች ቁጭ ብለው ብዙ ድርጅቶች ቁጭ ብለው ራሳቸውን እንዲመረምሩ የሚያደርግ ሁኔታ ነው። ይሄ ነገር ተደጋግሟል በኢትዮጵያም ታሪክ በሌሎችም ታሪኮች። አንዳንዶች ከሌሎች በተሻለ እና በፈጠነ ሁኔታ ተምረው መንገዳቸውን ያስተካክላሉ። እኛ አይ ቲንክ ይሄ በተለይ በአለፈው 27 ዓመት 30 ዓመት የሞከርነው የፌደራል አወቃቀር ስርዓታችን እሱን ካስተካከለ እሱ ተስተካክሎ በኢትዮጵያ ውስጥ ባለድርሻ ነን የሚሉ ሁሉ በኢትዮጵያዊነትና በኢትዮጵያ ላይ የተመሰረተ ራዕይ የማይዛነፍ ተገዥነት ሲኖራቸው ለዚህ ለኢትዮጵያዊነት እና ይህን መሰረታዊ ራዕይ የማይቀበሉ ደግሞ ካሉ የተሻለ በውይይት በተሻለ ሁኔታ ተወያይተን ሊስተካከሉ የሚችሉበትን መንገድ ማድረግ ይኖርብናል። ግን ሰፊ እድል ይዞ መጥቷል። ጦርነት በቃኝ የምንልበት ደረጃ ላይ ደርሰናል። የኢትዮጵያ ህዝብ ደርሷል። ከደቡብ እስከ ሰሜን፣ ከምስራቅ እስከ ምዕራብ አይ ቲንክ ከምን ጊዜውም የበለጠ አሁን በጥሩ አመራር እና ሁሉን አቀፍ በሆነ ፖለቲካ ምህዳር፣ የማህበራዊ ምህዳር ውይይት እያካሄድን መንገዳችን የምንቀርጽበት አጋጣሚ ነው ብዬ ነው የማምነው።
መልካም። አቶ ብርሃነ፣ ቀደም ብዬ ያነሳሁትን ጥያቄ ነው የምደግምልዎ ለእርስዎም። ይህ የአዲስ ምዕራፍ መጀመሪያ ይሆን ወይስ ወደ ተፈራ ስጋት የባሰ ሁኔታ የባሰ ትርምስ የሚያስገባ?
ለኔ ይሄ የመጨረሻው መጀመሪያ ይመስለኛል። በአጠቃላይ የመጣንበትን ሂደት ስንመለከት እና አሁን ያለንበትን ሁኔታ ስንመለከት አሁን የደረስንበት ችግራችን መቋጫ ሊያገኝ ወደ መጨረሻው እየሄደ የመጨረሻው ምዕራፍ መጀመሪያ ነው ብያምናለሁ። ይህን ያልኩበት ምክንያት ምንድን ነው? በሀገራችን ውስጥ ያለው ፖለቲካ የብሔር ፖለቲካ ነው። የብሔር ፖለቲካ ሲጀመር በብሶት፣ በህግ የበላይነት፣ ረሃብ በመሳሰሉት ነገሮች ይጀመርና ድጋፍ ለማግኘት ሲል የብሔር ፖለቲካ አደራጆች ለዛ ብሔር ጠላት ማዘጋጀትና ማቅረብ አለባቸው የህዝብ ድጋፍን ለማግኘት። ስለዚህ በጥላቻ ላይ የተመሰረተ ፖለቲካ ነው። ሁለተኛ የብሔር ፖለቲካ ቅድም እንዳልኩት ተበደልን ከሚሉ አካላት የሚነሳ ቢሆንም በሂደት ደግሞ ወደ ፍትህ በሚያደርገው መንገድ እኩልነት የመጣበት ደረጃ ላይ ሲደርስ ቢያቆም ምንም ችግር አይኖረውም። ነገር ግን የብሔር ፖለቲካ ችግሩ እኩልነት ላይ ከደረሰ በኋላ የበላይነትን ይፈልጋል። ለምሳሌ አሁን የህዋትን አመጣን ስንመለከት ማለት በመጀመሪያ ተበደለ ከሚል ሐሳብ ነው የተነሱ። ያንን ትክክል ነው ብለን እንቀበል በመንገዱ ሂደት ሌሎችንም መበደላቸውን የማያውቁትን ሁሉ ተበድላቸዋል ይላሉ እየቀሰቀሱ የበደላቸው ማን እንደሆነ ያስረዱ ወደ እኩልነት ሊያመጣቸው መከሩ። እኩልነት ላይ ከተደረሰ በኋላ ችግሩ የተፈጠረው ምንድነው? ህዋህት ያንን እኩልነት ለሁሉም ማደላድሎ ሁሉም እኩል ሊሄድ የሚችልበትን ፍራአት ከመምጣት ይልቅ የበላይነትን ፈለገ። ይሄንን የበላይነቱን ባለፈው ጠቅላይ ሚኒስትሩ እንዳስረዱት በወታደር በኢኮኖሚ በማህበራዊ ኑሮ በሁሉም መስክ የበላይነቱን ለመቆጣጠር ፈለገ። እሱም መጥፋል ነበር የተወሰነ ደረጃ ድረስ የበላይነቱን ይዞ መቀጠሉ most probably ረጅም ጊዜ ስልጣን ላይ እንዲቆይ ሁሉ ሊረዳው ይችላል። ግን ከዛ አለፈና በሌሎቹ ላይ በደል እስከማድረስ ድረስ ሄደ ማለት ነው። ፍላጎቱ ከበላይነትም ሌላ ሱፐር በላይነት ወደ ማምጣት ሄደና ያው ሁላችንም እንደምናውቀው በተለይ ወደ ትግራይ ከተሄደ በኋላ እንዲያውም ከጭራሹ የበላይነቱን የጦር ኃይሉ አብዞርብ በማድረግ የራሱ በማድረግ ከጨዋ አንድ አካል አድርጎ በተደረገ የበላይነት ፍላጎት ውጤት ነው። ሶ አሁን የተወሰደው ይህንን የሚያቀነቅኑት እርምጃ ሲወሰድበት በሰዎቹ ላይ ነው እርምጃ የሚወሰደው። ይሄ ማለት እነሱ የበተኑት ሀሳብ ጠፋ ማለት አይደለም። ይሄ ነው የምለው በሰው ላይ በተወሰደው እርምጃ ወይም እነሱ በህግ ቁጥጥር ስር በሚሆኑበት በህግ ተጠያቂነት የሚሆኑበት አንድ ምዕራፍ የሆነና ቀጣዩ እነሱ የረጩት አመለካከት በእነሱ አካባቢ ብቻ ሳይሆን በሌሎች ብሔሮችም ላይ ይታያል። ለምሳሌ የተረኝነት ስሜት በሁሉም በየአካባቢው ያመጣል። ቤንሻንጉል ውስጥ ተመለከተ የተረኝነት ስሜት አለ። ኦሮሚያ ውስጥ ተመለከተ የተረኝነት ስሜት አለ። የተረኝነት ስሜት የምለው በሀገር ደረጃ በፌደራል ደረጃ ሳይሆን በየአካባቢው ደረጃ ራሱ ሌላውን ሁሉ የማግለልና ለራሱ የመያዝ አይነት ስሜት ይታያልና ይሄ እኔ እንደ ህብረተሰብ በሽታ ነው ብዬ ነው የምቆጥረውና ይሄንን ያመለካከት ለውጥ ወደሚያመጣበት አካባቢ ስንሄድ ነው ዘላቂ ሰላም ብናገኝ የምንችለው።
መልካም።
ምናልባት ይሄንን የሚከተል ጥያቄ ባነሳ በተለያዩ አካባቢዎች ቀደም ብዬ ተከስ ያደረኩት ላለፉት 2 አመታት ዘውግ ለይቶ ይካሄድ የነበረ ግጭት አሁንም ድረስ በተለያዩ ቦታዎች መታየቱ አልቀረምና ይህ አሁን የሆነው ሁኔታ እርሶ የመጨረሻው መጀመሪያ ብለውታል አቶ ይልማ በተለያየ መንገድ ራሳችንን መልሰን መመርመር እንድንችል ያሉት ወደፊት የሚያራምዱ ሁኔታ እድል መስጠቱን ገልጠዋል። ከየትኛውም ባህልና አካባቢ የመጡ የየትኛውም ዘውግ ይሁኑ ኢትዮጵያውያን እንደ አንድ ሀገር ዜጋ አብረው መኖር የሚያስችላቸውን ሁኔታ እድል ለማግኘት እነኚህ ግጭቶች ይቆማሉ ባጭር ጊዜ ውስጥ የሚል ተስፋ አላችሁ ወይ? ቀደም ብሎ እንደጠቀሳችሁትን የጠቅላይ ሚኒስትሩን የሳምንቱ መጀመሪያ ንግግር በስፋት እንመለከታለን። እዚህ ላይ ባጭሩ የምትሉት ነገር ካለ የግጭቶቹ መቆም ተስፋ አዝማሚያ ይታያችኋል? ምንድነው ያንስ ሊያስቆም የሚችለው? አቶ ብርሃነ ከርሶን ጀምርና ወደ አቶ ይልማ ሄዳለሁ።
እሺ። እኔ በጣም ከፍተኛ ተስፋ ነው ያለኝ። ምክንያቱም አሁን ይሄንን በህዋት አማካኝነት የተነሳውን ነገር እንዲቋጭ ለማድረግ ጥረት ያደረገው ኢትዮጵያዊነት ነው። የብልጽግና ጦር አይደለም፣ የአማራ ጦር ብቻ አይደለም፣ የኦሮሞ ጦር አይደለም፣ የደቡብ ጦር አይደለም። የሁሉም ሂደት ነው ይሄንን እዚህ ላይ ሊያመጣ የቻለው። ሶ ይሄንን ለማምጣት የብዙ ሰው ደምና አጥንት እዛ ላይ ፈሷል። የአድዋን ድል ለማግኘት የሁሉም ዘር ደም ነው እዛ ቦታ ላይ ያለው። ሶ ይሄ ምንድነው የሚያሳየው ትልቅ የሚያስተሳስረን ነገር መሆኑ ነውና ይሄ ችግር የተፈታበት መንገድ ራሱ ኢትዮጵያዊነት ነው። በኢትዮጵያዊነት የተፈታ ነው እና ይሄንን ስሜትና አመለካከት አሁን በስልጣን ላይ ያለው ፓርቲ ወይም ደግሞ መንግስት ራሱ ዶክተር አብይ በጀመሩት አይነት ይህንን ኢትዮጵያዊነት ወደ ሌላውም ኢትዮጵያ አካል ካስገቡ ማንም ሰው በማንም ላይ የበላይነት ሊኖረው የማይችል መሆኑን የማይገባ መሆኑንና ሀገሪቱ የሁሉም መሆኗን ግን ሁሉም በእያለበት ቦታ ራሱን የማስተዳደር መብት እንዳለው የሚያሳይ አይነት እንደዚሁ ኃይልም የሚከላከለ ቢሆን እርምጃዎች በመውሰድ ማስተካከልና ሰላምን ማምጣት ይቻላል ብዬ ተስፋ አደርጋለሁ።
አልካም ግጭት ኢትዮጵያ ምን ገጽታ ይኖራታል? በዚህ ሰዓት እንድትከታተሉን አድማጮች ውይይታችን ይቀጥላል። ተወያዮች አቶ ይልማ አዳሙ ከሎስ አንጀለስ ካሊፎርኒያ፣ አቶ ብርሃነ መዋ አሁን ከአዲስ አበባ እዚህ ዋሽንግተን ዲሲ ነዋሪ ናቸው። ግጭቱን አስመልክቶ ከሚጠቀሱትም ሆነ በመንግስት በኩል ከጦርነቱ ስጋት ጋር የተሰደዱ እርምጃዎችን መንግስት ይፋ አድርጓል። በኃላፊነት ላይ የነበሩ ሰዎችን የሚመለከቱ አንድ ወይ በሌላ መንገድ ተጠያቂ ናቸው ያላቸውን ወገኖች በኃላፊነት እንዲጠየቁ ከማድረጉን ባሻገር ለገዛ ደህንነታቸው ሲባል ነው ያላቸውን ጨምሮ በቤታቸው እንዲቆዩ
የተወሰደውን እርምጃ
የለም የጉዞ የንቅስቃሴ የሥራ ሁኔታ ላይ በትግራይ ተወላጆች ላይ
በተለይ የተጣጣረ የሚል ትችት የሚያቀርቡ ወገኖች አሉ።
ጠቅላይ ሚኒስትሩ በተደጋጋሚ የገለጹትን ጨምሮ በምክንያት ከተደረገው ባሻገር በንጹሃን ዜጎች ላይ ችግር ስላለመድረሱ ምን ማረጋገጫ አለ? ከደረሰስ በመንግስት በኩል ምን አይነት ትኩረት ሊሰጠው ይገባል? አንድ ቡድን ረጅም ዓመታት ያራምደው ከነበረ ፖሊሲም አንጻር የቅርብ ጊዜዎቹንም መግለጫዎች ብንመለከት ይደርስበታል የተባለ አደጋ ሲነገር ነበርና እነኚህ ሁኔታዎች ለመቀየርም ሆነ የዜጎችን ደህንነት ለማስጠበቅ መንግስት ምን አይነት እርምጃዎች መውሰድ አለበት? ለፕሮፓጋንዳ ሲባል የሚደረጉ ንግግሮች፣ መግለጫዎች፣ የፖለቲካ ንትርኩ እውነተኛውን ነገር ይሸፍነዋልና አቶ ይልማ
ይሄ በጣም የኢትዮጵያ ህዝብ የሚጸየፈው ነገር ነው። በተደጋጋሚ እንዲህ አይነት ጥቃቶች በተደረገ ቁጥር በማያቆም እዳ መክፈል ተገዳደል የሚያስከትለውን በውን አይቶናል እና መንግስት በዚህ ላይ የሚወስደው አቋም በጣም እርግጠኛና ፈጣን መሆን አለበት። ማለቴ መንግስት ለምሳሌ አንዳንድ ሰዎችን አንዳንድ የሥራ አካባቢዎች ደህንነትን ለመጠበቅ ሲባል ለተወሰነ ጊዜ እረፍት ላይ ማድረጉ ማንንም አገር ያደረገው ጊዜ ባለውበት አሜሪካም ተደርጓል። በሁለተኛው ዓለም ጦርነት ጊዜ አውሮፓም ውስጥ ተደርጓል። ሴፍቲ የመጀመሪያው ሴኩሪቲ የመጀመሪያው ደህንነት እና እንደዚህ ሰዎች የትግርኛ ቋንቋ ተናጋሪ ስለሆኑ አይደል? ግን ኤሚነንት የሆነ አደጋ ሊያስከትል የሚያስችል ማይቀር ከፍተኛ ስጋት ደረጃ ላይ የሚደርስበት ሁኔታ ካለ እንዲህ አይነት እርምጃዎች መንግስት ይወስዳል። ነገር ግን ከዛ ባለፈ መንግስት ከሚወስዳቸው እርምጃዎች ባለፈ የሚደረጉ ጥቃቶች ካሉ የማወላውል እርምጃ መውሰድ አለበት። መንግስት ለአሁኑ ወደፊት ሊከናወን ስለሚችለው ትምህርታዊ ስለሆነ
ተብራሃነ
ከባድ አርዕስት ነው፣ ከባድ ነጥብ ነው የተነሳው። እንግዲህ ወደ ኋላ ሄዶ ምክንያቶቹን ማየት፣ ነገሮቹ እንዴት እንደዚህ ዴቨሎፕ አደረጉ የሚለውን ነገር ማየት የሚያስፈልግ ይመስለኛል። ህወሓት አንዱ ትልቁ ችግሩ የነበረው ህወሓትንና የትግራይን ህዝብ አንድ ነው የሚል አይነት መልእክት ሲያስተላልፍ መቆየቱና ህወሓት ለሰራቸው ወንጀሎች ሁሉ የትግራይም ህዝብ ተሳታፊ መስሎ እንዲታይ ለማድረግ ያደረገው ጥረት ከፍተኛ ነው። ይሄ ደግሞ ኃላፊነት የጎደለው ድርጅት ከመሆኑ የመነጨ ነው። ለህዝብ ካለማሰብ የምታወጣው ፕሮፓጋንዳ፣ የምትናገራቸው ነገሮች ሁሉ ላንተ ለድርጅት ለራስህ የፖለቲካ ጥቅም ብቻ ሳይሆን በህዝቡ ላይ ምን ነገር ሊያስከትል ይችላል ብሎ አርቆ ካለማሰብ የመነጨ ነገር ነው። ብዙዎቹ የሚሰነዝሯቸው ኢቭን እስካሁንም ድረስ የሚያደርጓቸው ነገሮች ከዛ የመነጨ ይመስለኛል። ከዛ በተረፈ ግን እኔ የማምነው አብዛኛውም ኢትዮጵያዊ የሚያምነው የትግራይ ተወላጆች እንደማንኛውም ኢትዮጵያዊ የትም ቦታ ሄደው እንደማንኛውም ሰው መስራት ይችላሉ፣ መስራት መቻል አለባቸው፣ መብታቸውን ሊጠበቅ ይገባል፣ የህግ ጥበቃም ሊሰጣቸው ይገባል የሚል እምነት አለ። ነገር ግን መርሳት የሌለብን የትግራይን ህዝብ ከኢትዮጵያ ህዝብ በስነ ልቦና በመገንጠል የህወሓት አካል አድርጎ በማቅረቡን ይሄ ስሜት ወደ ትግራይ ተወላጆችም እንዲሄድ ለማድረግ ፈልጎ ያደረገው ነገር ነው። አስቦበት ያደረገው ነገር ስለሆነ ይህንን መዋጋት የግድ ያስፈልጋል። ለዚህ ነገር መፍትሄው የሚመጣው ከኢትዮጵያ ህዝብ ከራሱ ነው ብዬ ነው የማምነው። የኢትዮጵያ ህዝብ ራሱ የትግራይ ተወላጆችን እንደ ራሱ ማየት እንዳለበትና ህወሓትን ደግሞ ወይም ደግሞ የህወሓት ሀሳብ ተከታዮችን ለብቻ የትግራይ ህዝብ ግን ለብቻ ማየት ያለበት መሆኑን እና ለትግራይ ህዝብ የሚደረገው ጥበቃ ሁሉ በመንግስት ብቻ ሳይሆን ከህዝብም ከኢትዮጵያ ህዝብም መሆን እንዳለበት ይገባኛል። አንገታቸውን ደፍተው ሳይሆን አንገታቸውን ቀና አድርገው መኖር ያለባቸው ዜጎች ናቸው። ኢንፋክት እንደውም የበለጠ ቪክቲም የሆኑት እነሱ ናቸው። በስነ ልቦናም ይሁን በማንኛውም በዝርዝር ቢታይ ይሄ ዶክተር አብይ እየመሩት ያለው ለውጥ የመጣው ለትግራይ ህዝብ ጭምር ነው። ኢንፋክት እንደውም ለቲፒኤልኤፍ ለራሱ መዳኛ ነበር። በትክክል ቢጠቀሙበት ኖሮ የሚያያቸውና ፕሮቴክት የሚያደርጋቸው አንዳንድ ጽንፈኞች የሚያደርጉት ነገር ቢሆን ያንን ማስቆም ያለበት ህዝብ ራሱ ነው። መንግስትና ህብረት ሰጥቶት መቀጠል ያለበት ይመስለኛል። ቅድም የተነሳው ሀሳብ ላይ የድህረ ግጭት ሊወሰዱ የሚገባቸው ነገሮች ከሚባለው ላይ ይሄ የመልሶ ማቋቋም፣ የህግ የበላይነትን ማስከበር፣ ወንጀለኞችን የማያዝ የመጠየቅ ምናምን እንዳለ ሆኖ ዘላቂ ሶሉሽን ሊመጣ የሚችለው የአመለካከት ለውጥ ማምጣት ከተቻለ ብቻ ነው። የህዝብን ስሜት የህዝብን አመለካከት መቀየር እስከተቻለ ድረስ ብቻ ነው። ያ እኔ እስከመረዳው ድረስ ሁለት መንገዶች ናቸው ያሉት። አንደኛው መዋቅራዊ ነው። ይሄ ችግር ይሄ አመለካከት ራሱ መዋቅራዊ ነው። መዋቅራዊነቱ የሚመነጨው ከምንድን ነው? ከህገ መንግስቱ ነው። ህገ መንግስቱ ራሱ ለእያንዳንዱ ዜጋ መብት መስጠት ሲገባው በብሎክ በብሎክ አድርጎ ለብሔሮች መብት መስጠቱና ለብሔሮች ደግሞ ክልል ማበጀቱና ድንበር ማበጀቱ ትልቁ ችግር ከዛ ነው የሚመነጨው ይመስለኝ። ከዛ የዛ አካባቢ ብሔር ተወላጆች የሆኑ ወይም የዛን ቋንቋ ተናጋሪዎች የሆኑ ይሄ የኔ ብቻ ነው የሚል ስሜት እንዲያድርባቸው፣ ይሄ የኛ ነው ሳይሆን ይሄ የኔ ብቻ ነው የሚል ስሜት እንዲያድርባቸው መደረጉ በየጊዜው እንዲህ አይነት አመለካከት ያላቸውን ወደ ላይ እንዲወጣ የሚያደርግ ይመስለኛል። ሰው መዋቅራዊ ችግር በሂደት የሚፈታ የህገ መንግስት ጉዳይ ነው። ኢትዮጵያ የሁሉም ዜጎች ነች። የአብዛኛው ሰው ዘመድ ሰሜንም ይሁን በደቡብ ደሙን ያፈሰሰ ነው። የኢትዮጵያን አንድነት ለማቆየት አሁን እያወራን ያለ ነው። ስለ 3000 ዓመት አብሮ ስለኖረ ህዝብ ነው የምናወራው እና ምን ያህል የተሳሰረ ህዝብ ነው። ስለዚህ ይሄ የኔ ነው ይሄ የኔ ነው የምንልበት ምንም የሞራል መብት ሊኖረ የሚገባ አይመስለኝም። ይሄ መዋቅራዊ ነው።
አድማጮች ውይይቱ አልተቋጨም። ሙሉ ውይይታችንን በድረገጻችን እና በፌስቡክ ገጻችን ላይ እናኖራለን። እንግዶቻችን አቶ ይልማ አዳሙንና አቶ ብርሃን መዋ ስለተሳትፏቸው አመሰግናለሁ።